ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ፣ እንደ ወትሮ ሁሉ እነሆ ከልብ የሆነ መንፈሳዊ ሰላምታችንን ለእናንተ አቅርበን እኛም ደግሞ የእናንተን ሰላምታ አጸፌታውን ተቀብለን ባናያችሁ ሆኖ ነው እንጂ እነሆ ወደዚህ ወደ ዛሬው የመጽሐፍ ቅዱስ ጥናት ክፍላችን እንገባለን። ዛሬ እንግዲህ ባለፈው ክፍለ ጊዜ የጀመርነውን የዮሐንስ ወንጌል መጽሐፍ ጥናታችንን ከምዕራፍ 4 አብረን አንድ ላይ እንመለከታለን። እግዚአብሔር በረዳን መጠን በጌታ መንፈስ ቅዱስ አስተማሪነት እስከ መጨረሻው ሰዓት አብረን እንቆያለን። እግዚአብሔር ይክበር ይመስገን። እስቲ ዝማሬን ጋብዛችሁ
እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። ያገለገለንን ወንድማችንን አገኘውንም እግዚአብሔር ባገልግሎቱ አብዝቶ ይባርከው እንላለን። እንጸልይ። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እናመሰግናለን። ጌታ ሆይ ስለሰጠህን ምህረት፣ ስላደረክልን ቸርነትና በጎነት ሁሉ ነፍሳችን እጅግ ታከብራለች፣ ትወዳለች። ጌታ ሆይ ነው ደግሞ እንደገና በፊት እንድንሆን ይህንን እድል ሰጥተናል። አቤቱ ሰማያዊን ጸጋህን ደግሞ እንድትልክልን በቸርነትህም እንድትጎበኘን እንጸልያለን። በሚኖረን ክፍለ ጊዜ ሁሉ መንፈስ ቅዱስ የቃልህን ምስጢር ሁሉ ገላልጦ እንዲያስተምረን እንድትረዳን እንጸልያለን። ስለ ዘላለማዊውና ስለ ኃያሉ ስምህ ስትል ስማን፣ አሜን። ጮች ኢየሱስ ክርስቶስ ከኒቆዲሞስ ጋር ያደረገውን ውይይትና ወደ መጨረሻም ላይ ደግሞ የመጥምቁ ዮሐንስን ምስክርነት ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ እግዚአብሔር ረድቶን ከአዲስ ኪዳን የዮሐንስ ወንጌል ምዕራፍ 4ን እንመለከታለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና የዮሐንስ ወንጌል ምዕራፍ 4ን አውጡ። ይህ የዮሐንስ ወንጌል ምዕራፍ 4 አብይ ሐሳቡ ሲካር በሚባል ስፍራ በአንድ ጉድጓዳ ጠገብ ኢየሱስ ከአንዲት ሴት ጋር ያደረገው ውይይት፣ እንዲሁም ኢየሱስ በቅፍርናሆም ያንድን ባለ ስልጣን ልጅ ፈወሰ የሚሉት ይሆናሉ። እነዚህ ሁለቱ አብይ ሐሳቡ ናቸው። እስቲ አንድ ጊዜ ልድገምላችሁ። ዮሐንስ ወንጌል ምዕራፍ 4 አብይ ሐሳቡ ሲካር በሚባል ስፍራ በአንድ ጉድጓዳ ጠገብ ኢየሱስ ከአንዲት ሴት ጋር ያደረገው ውይይት፣ እንዲሁም ኢየሱስ በቅፍርናሆም ያንድን ባለ ስልጣን ልጅ ስለመፈወሱ የሚገልጹ ይሆናሉ። ወዳጆቼ ምዕራፍ 4 ኢየሱስ በሰማርያ በኩል ሲያልፍ ስላጋጠመው አስደናቂ ገጠመኝ ይናገራል። እስቲ እንመልከት። ከቁጥር 1 እስከ 3 ያለውን ስፍራ ተመልከቱ። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ይህ ሁኔታ የተፈጠረው ምዕራፍ 3 ላይ ያለው ገጠመኝ እንደሆነ ወዲያውኑ ነው ማለት ይቻላል። ወሩ ታህሳስ፣ ምናልባትም ታህሳስ 7 አካባቢ እንደሚሆን ይገመታል። ይህ መጥምቁ ዮሐንስ በእስር ቤት የነበረበት ጊዜ ሲሆን፣ ከዮሐንስ መታሰር በኋላ ኢየሱስ ይሁዳን ትቶ እንደገና ወደ ገሊላ ተመለሰ። ከይሁዳ የተመለሰው ለምን ነበር? ምክንያቱም ውዝግብ ውስጥ መግባት ስላልፈለገ ነው። ኢየሱስ ማንኛውንም ነገር የሚያደርገው በሰማያዊ አባቱ ቅድ መሰረት ነው። የመጣው የእግዚአብሔርን ፈቃድ ለማድረግ ነበር። በአንድ ወቅት ሕይወቱን በተመለከተ ሲናገር፣ እኔ በፈቃድ ያኖራታለሁ እንጂ ከኔ ማንም አይወስዳትም፣ ላኖራት ሥልጣን አለኝ፣ ይቺን ትእዛዝ ከአባቴ ተቀበልኩ አለ። ዮሐንስ ምዕራፍ 10 ቁጥር 18ን ይመለከቷል። ዮሐንስ ወንጌል ምዕራፍ 10 ቁጥር 18 ጊዜው ካልደረሰ በቀር በርሱ ላይ ምንም ማድረግ አይችሉም። ወደ 13ኛው ምዕራፍ ስንደርስ ግን ጊዜው መድረሱን እናያለን። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ የሚል ቃልን እናገኛለን። ዮሐንስ ምዕራፍ 13 ቁጥር 1ን ተመልከቱ። ዮሐንስ ወንጌል ምዕራፍ 13 ቁጥር 1 አያችሁ፣ ኢየሱስ ማንኛውንም እንቅስቃሴ የሚያደርገው በእግዚአብሔር እቅድ መሰረት ነበር። የመጣውም የእግዚአብሔርን ፈቃድ ለማድረግ ነበር። ስለዚህ እንደገና ወደ ገሊላ ሄደ። ዋናው ያገልግሎቱ ማዕከል ወደ ሆነው ስፍራ ሄደ። ይህም ቅፍርናሆም እንደነበር አምናለሁ። ሲካር በሚባል ስፍራ በአንድ ጉድጓድ አጠገብ ኢየሱስ ከአንዲት ሴት ጋር ያደረገውን ውይይት ደግሞ ቀጥለን እንመለከታለን። ቁጥር 4ን ተመልከቱ። በሰማርያም ሊያልፍ ግድ ሆነበት ይላል። ይህ ቃል ትኩረታችንን መሳብ አለበት። ለምን ነበር በሰማርያ እንዲያልፍ ግድ የሆነበት? ምክንያቱም ያቺን ሳምራዊ ሴት በወንጌል ለመድረስ ነው። እስቲ ቁጥር 34 ላይ ለዚያች ሳምራዊት ሴት የተናገረውን እናንብብ። የኔ ስመብል የላከኝን ፈቃድ አደርግ ዘንድ ሥራውንም ፈጽም ዘንድ ነው ይላል። በሰማርያ በኩል ማለፍ ግድ የሆነበት እንደዚያ እንዲሆን የእግዚአብሔር ፈቃድ ስለነበር ነው። የፈለገው ውሃውን ወይን ወዳደረገበት ወደ ገሊላ ቃና ነበር። እዚያ ልጁ የታመመበት አንድ ባለ ስልጣን ነበር። ፊቱን ያቀና ወደዚያው ነበር። እዚያ ለመድረስ ግን በሰማርያ ማለፍ ነበረበት። በሶስት የተለያዩ መንገዶች ወደዚያ መሄድ ይችል ነበር። በባህሩ ዳርቻ በኩል መሄድ ይችል ነበር። በነገራችን ላይ ዛሬም ቢሆን ያ መንገድ አለ። ከዮርዳኖስ ወንዝ ማዶ ባለው መንገድ መሄድ ይችል ነበር። ሶስተኛው አማራጭ ግን በሰማርያ በኩል ማለፍ ነው። ጆሴፈስ እንደሚነግረን ምንም እንኳ በሰማርያ በኩል ማለፉ ከሌሎች መንገዶች ይልቅ የተሻለ ቢሆንም አይሁዳውያን ለሳምራውያን ካላቸው ጥላቻና ንቀት የተነሳ በዚያ በኩል ማለፍን አይፈልጉም። ጌታችን ግን በዚያ በኩል አለፈ። ቁጥር 5ን እንመልከት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበረ ይላል። እዚህ ላይ ልብ በሉ፣ የዮሴፍ መቃብር የሚገኘው በአቅራቢያው ነበር። ጌታ ሳምራዊቷን ሴት ሲያገኛት ሲካር ከምትባለው ከተማ በስተደቡብ ባለው የውሃ ጉድጓድ ነበር። የገሪዛን ተራራ በስተሰሜን ምዕራብ ሲሆን የሳምራውያን ምኩራብ የሚገኘው ደግሞ በገሪዛን ተራራ ግርጌ ነበር። ጌታችን ኢየሱስ ክርስቶስ የመጣው ወደዚያ ነበር። ኢየሱስም መንገድ ከመሄድ ደክሞ በጉድጓዳ አጠገብ እንዲህ ተቀመጠ። ግዜውም 6 ሰዓት ያህል ነበር ይላል ዮሐንስ 4 ቁጥር 6ን ይመለከቷል። ኢየሱስ የሰውን ሥጋ ነበር የለበሰው፣ ስለዚህም እንደ ሰው ደከመ። ዮሐንስ ኢየሱስ በሥጋ የተገለጠ አምላክ መሆኑን ተረድቶ ቃል ሥጋ ሆነ ይላል ዮሐንስ ምዕራፍ 1 ቁጥር 14ን ተመልከቱ። ዮሐንስ ምዕራፍ 1 ቁጥር 14 ምንም እንኳ ቀለል ባለ አነጋገር ቢቀርብም በጣም ከፍተኛ ስለሆነ ጉዳይ ነው የሚናገረው። የዘላለም አምላክ ወደዚህ ምድር ሲመጣ እስቲ ባይነ ህሊናችሁ ለማየት ሞክሩ ወዳጆቼ። ቃል ሥጋ ሆነ፣ በእኛ መካከል ምኖረ። ሳምራዊቷን ሴት በወንጌል ለመድረስ አስቦ ወደ ሰማርያ ሄደ። ሳምራውያን በዚያ ዘመን የነበሩ ድህነት የሚያጠቃቸው ሕዝብ ናቸው። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ አጠጪኝ አላት። ይህች ሴት በኃጢአት የምትኖር ነበረች። ባለፈው ምዕራፍ ከተመለከትነው ከኒቆዲሞስ ጋር ስናስተያያት በሥጋዋም ሆነ በመንፈሳዊ ሕይወቷ በጣም ዝቅተኛ ቦታ ነው ያለችው። ጌታ ግን በእንዴት አይነት ሁኔታ ከዚህች ሴት ጋር መግባባት እንደቻለ እናስተውል። ከፍተኛ የሃይማኖት ዕውቀት የነበረው ኒቆዲሞስን ያናገረው ጠንከር ባለ ሁኔታ ነበር። ይህችን ሴት ግን ምን ያህል ለስለስ ባለ አቀራረብ እንዳናገራት መመልከት ይቻላል። ጠምቶት ስለነበር ውሃ ጠየቃት። እርሱ የሕይወት ውሃ ነው። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበር ይላል ቁጥር 8። ጊዜው ወገኖቼ የምሳ ሰዓት ነበር። ደቀ መዛሙርቱ ምግብ ለመግዛት ሄደዋል። አይሁዶች ሳምራውያንን ያሳማ ያህል ዝቅ አድርገው ነበር የሚመለከቷቸው። ደቀ መዛሙርቱ ከሳምራውያን ምግብ ለመግዛት መሄዳቸው የሚያመለክተው ኢየሱስ የአይሁዳውያንን ንቀት አለመደገፉን ነው። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊ ሴት ከመሆን መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና ይላል ቁጥር 9። ይቺ ሴት ወገኖቼ ሁለት ጊዜ ለጌታ በጎ ምላሽ አልሰጠችም። እዚህ ላይ ወገናዊ አመለካከቷን ማየት ይቻላል። ጌታ ግን የዚህችን ሴት አመለካከት ለመሳብ በጣም ዝቅ ብሎ ነበር የቀረባት። አነጋገሩ ብልሃትና ዘኔታ ነበረው። ያም ሆኖ ግን በቀጥተኛና በታማኝነት ነበር ሐቁን የነገራት። ስለመሆን ወይም ደግሞ ስለ ሰብአዊ መብት ምሁራን ንግግር ሲያደርጉላት አንመለከትም። ጉጉቷና ፍላጎቷን አነሳሳ። ስሜቷና ጥማቷ መንፈሳዊ ነገር ላይ እንዲያነጣጥር አደረገ። ከቁጥር 11 እስከ 12 ያለውን ደግሞ አንድ ላይ እንመልከት። ከቁጥር 11 እስከ 12 ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ አጠጪኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበር፣ የሕይወትንም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ሴቲቱ ጌታ ሆይ በማለት ጠራችው። አስተውሉ፣ በፊት ግን ጌታ ሆይ አላለችውም ነበር። አሁን ልዩነት አለ። እዚህ ላይ ልናስተውለው የሚገባን ትልቁ ነገር ይህቺ ሴት የምታስበው ስለ ምድራዊ ነገር ብቻ መሆኑን ነው። በጉድጓድ ውስጥ ካለው ውሃ ርቃ ማሰብ አልቻለችም። ራሷን ያዕቆብ ልጅ ወይም ዘር አድርጋ መናገሯን አስተውሉ። ይህን ያደረገችው በዓላማ ነበር። ምንም እንኳ በ721 ከክርስቶስ ልደት በፊት እስራኤላውያን ከአሶራውያን ጋር በጋብቻ የተዳቀሉ ቢሆኑም ሳምራውያን በዘር ሐረጋቸው ያዕቆብ ልጆች ናቸው። ይህንን ነጥብ እንደገና ደግምላችኋለሁ። በ721 ከክርስቶስ ልደት በፊት እስራኤላውያን ከአሶራውያን ጋር በጋብቻ የተዳቀሉ ቢሆኑም ሳምራውያን በዘር ሐረጋቸው ያዕቆብ ልጆች ናቸው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ዮሐንስ 4 ከቁጥር 13 እስከ 14 ያለውን መመልከት ይቻላል። ወዳጆቼ ኢየሱስ ይናገር የነበረው ስለ ያዕቆብ ጉድጓድ ውሃ አልነበረም። ንግግሩ በማነጻጸር ነበር። ሰዎች ጥማታቸውን ለማርካት ወደዚህ ዓለም ውሃ ጉድጓዶች ይሄዳሉ። የሚፈልጉት ሥጋዊውን እንጂ መንፈሳዊውን እርካታ አይደለም። አሁን ግን ኢየሱስ በዚህች ሴት ልብ ውስጥ ኢየሱስ መንፈሳዊ ዮሐን እንድትጠማ ፍላጎትን አሳድሯል። ሴቲቱ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ዮሐንስ 4 ቁጥር 15 መንፈሳዊ ዮሐን ተጠምታለች። ሆኖም አይምሮ እንደገና ወደ ምድራዊ የውሃ ጉድጓድ ሲመለስ እንመለከታለን። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ ያላት ቁጥር 16ን ይመለከቷል። ይህ ጌታ አንድን ነገር ለመጫር የተጠቀመበት ስልት ነው። ምንም እንኳ ለሁሉም የሚበቃ ውሃ ቢኖርም ፍላጎት ወይም ጥማት ሊኖረን ይገባል። ኃጢአተኛ መሆኗን መረዳት አለባት። ለዚህም ነበር ጌታ ሂጂና ባልሽን ጠርተሽ ነይ ያላት። ሴቲቱ መልሳ ባል የለኝም ማለችው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ አምስት ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ ሱነት ተናገርሽ አላት። ከቁጥር 17 እስከ 18 ወዳጆቼ ሴትዮዋ የምትናገረው ትክክል ነው። አምስት ባሎች ነበሯት። በዚያ ጊዜ ባል አልነበራትም። ከአንድ ሰው ጋር ያመነዘረች ነበር የምትኖረው። ወደ እርሱ ስንመጣ ኃጢአታችን አንድ ልባት ማግኘት እንዳለበት ጌታ አጥብቆ ነው የሚናገረው። በእርሱ ፊት ምስጢሩ ሁሉ መገለጥ አለበት። ይቺ ሴት ብዙ የሴት ጓደኞች አልነበሯትም። ለዚህም ምክንያቱ ብዙ የወንድ ጓደኞች ስለነበሯት ሊሆን ይችላል። አዎ፣ የሰይጣንን ብርታትና ኃይል ያደቀቀው የይሁዳ አንበሳ ጌታችን ኢየሱስ ክርስቶስ ነው። ዘማሪዎቹን እግዚአብሔር ይባርካቸው እንላለን። እስቲ ወገኖች፣ አሁን ደግሞ ዮሐንስ ወንጌል ምዕራፍ 4 ከቁጥር 19 እስከ 20 ያለውን ስፍራ ተመልከቱ። ሴቲቱ ጌታ አንተ ነብይ እንደሆንካ ያለው አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። አነጋገሯ የጥሩ ሃይማኖተኛ ሰው ይመስላል። ለአምልኮ የት ነው የምትሄዱት? ወደዚህ ተራራ ወይስ ወደ ኢየሩሳሌም? ይህ ጥያቄ በዚያ ዘመን ብዙ የሚያከራክር ነበር። ዛሬ ብዙ ሰዎች ስለ ሃይማኖት መከራከር ይወዳሉ፣ በሃይማኖታቸው መሰረት ግን አይኖሩም። በቤተ ክርስቲያናችን ጥልቀት የሌለው ላይላዩን የሆነ ክርስትና ሊስፋፋ የቻለው ኃጢአት በቸልታ ስለሚታለፍ ነው ወገኖቼ። ግብዝነት ከአመጽ ጋር ተቻችሎ መኖርና ኃጢአትን ፊት ለፊት ለመጋፈጥ አለመቻል የቤተ ክርስቲያን መለያ ሆነዋል። 4000 ዓመት ሞዓባውያን ስለ ፈጸሙት ኃጢአት መስበክ ቀላል ነው፣ ግን አሁን ስላለው ኃጢአትስ ምን ታስባላችሁ? ዛሬ ብዙ ሰባኪዎች ስለ ክርስቲያኖች ኃጢአት መስበክ ይፈራሉ። ይህንን የተረዳሁት ከጥቂት ዓመታት በፊት ነበር።
በአንድ ወቅት በአንድ ስፍራ የመጽሐፍ ቅዱስ ጥናት ስብሰባ ላይ ተጋብዤ የመጀመሪያዎቹን 8 የሮሜ መልእክት ምዕራፎች አንድ ላይ ተራ በተራ ክፍሎቹን እናጠና ነበረ።
ጳውሎስ እየተናገረ ያለው ስለ ኃጢአት ነው። ስለ ኃጢአት መስማት ደግሞ ክርስቲያኖችን አስደስታቸው። መጀመሪያው ላይ አንዳንድ ሰዎች ቅር እንደ ተሰኙ፣ በሳምንቱ አጋማሽ ላይ ግን መንፈስ ቅዱስ የሰዎችን በኃጢአት የደነደነ ልብ መስበር ጀመረ። ወዳጆቼ፣ በቤተ ክርስቲያኑ ውስጥ እንደ ጻድቅ ወይም ብቃት ላይ እንደ ደረሰ ይታይ የነበረ ሰው ወደ እኔ መጥቶ ኃጢአቱን መናዘዝ እንደሚፈልግ ነገረኝ። እኔ ግን ኃጢአትን መናዘዝ ያለበት ለታላቅ እረኛ ለኢየሱስ ክርስቶስ መሆን እንዳለበት ነገርኩት። ኃጢአቱን ቢናዘዝ ይሰማዋል፣ ይቅርም ይለዋል ጌታ ኢየሱስ ክርስቶስ። ልብ በሉ ወገኖቼ፣ በዚያ ሰው ሕይወት ውስጥ ታላቅ ለውጥ ሆነ። በዚያው ቀን 2 የቤተ ክርስቲያኑ አገልጋዮች ወደ እኔ መጡና ለመሆኑ በቤተ ክርስቲያን እንደዚያ ትሰብካለህን በማለት ጠየቁኝ። እኔም አዎን በማለት መለስኩላቸው። እነዚህ አገልጋዮች ይህን ጥያቄ ያቀረቡልኝ ድንገት አንዳንድ ሰዎች ቢቆጧቸው እኔን ተጠያቂ ለማድረግ ነበር። እነዚህ ሰዎች በውስጣቸው ያለውን ኃጢአት በፍጹም ማየት አይፈልጉም። ጌታ የግለሰቦችን ኃጢአት በቸልታ ያለፈበት ጊዜ የለም። ወዳጆቼ፣ ይህንን የራዲዮ ዝግጅት በማዳመጥ ላይ የምትገኝ ወዳጄ ሆይ፣ ቅንነት ላይ የተመሠረተ ጥያቄ ወይም ጥርጥር ካለህ ጌታ መፍትሄውን እንደሚገልጥልህ እኔ አበበ እርግጠኛ ነኝ። ጌታ ለዚህች ሴት ነገሮችንም የገለጠላት በጠየቀችው መሠረት ነው። ኢየሱስ እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አላት። ዮሐንስ 4 ከቁጥር 21 እስከ 22 ያለውን ስፍራ ተመልከቱ። ዮሐንስ ወንጌል ምዕራፍ 4 ከቁጥር 21 እስከ 22። ለዚህች ሴት ትልቅ ጉዳይ ሆኖ የታያት ወገኖቼ፣ ሳምራውያን በሚያመልኩበት ተራራ ወይም በኢየሩሳሌም እግዚአብሔርን የማምለክ ጉዳይ ነበር። ኢየሱስ ግን በሁለቱም ቦታ እግዚአብሔር የማይመለክበት ጊዜ እንደሚመጣ ተናገረ። ለምን? እንግዲህ አድማጮች፣ የዚህን ጥያቄ መልስ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። ሰላም።
በደልታ በደስታ በደንጽ በሆታ መፍራት በመንቀጨት ፊቱም በመገዛት ሰግድለታለን። ባለግር ባየቱ ክብር እንላለን። ሰግድለታለን። ባለግር ባየቱ ንገት እንላለን። ስራት የሚኖሩ ጌታቸውን የሚያከብሩ አለንገሮች ናቸው አብራዊ ደስ ይበላችሁ በደልታ በደስታ ደልደም በሆታ በመፍራት በመንቀጥቀጥ በቤቱም በመገዛት ሰግድልታልን ባለግርማው የሱስ ግበር እንላልን ሰግድልታልን ባለግርማው የሱስ ከ አምላኬ ተማሩ በመስኩዬ ተማሩ የብርሃን ልጆች ናቸው አብረው ደስ ይበላቸው በደልታ በደስታ በደልደም በሆታ በመፍራት በመንቀጥቀጥ ፊቱም በመገዛት ሰግድልታል ባለ ግርማው የሱስ ግበር እንላልን ሰግድልታል ባለ ግርማው የሱስ ግበር እንላልን በዳሆነ በመላሜ ያላችሁ የንጉስ ካይናት ናችሁ አብረው ደስ ይበላችሁ በደልታ በደስታ በደልደም በሆታ በመፍራት በመንቀጥቀጥ በፊቱም በመገዛት ሰግድልታል ባለ ግርማው የሱስ ግበር እንላል ወደ ውጭ ተጣሉ ብርቱ እረኛላችሁ እንኳንም ደስ ያላችሁ በደልታ በደስታ በደልደም በሆታ መፍራት በመንቀጥቀጥ በቤቱም በመገዛት ሰግድልታል ባለ ግርማው የሱስ ግበር እንላልን ሰግድልታል ባለ ግርማው የሱስ ንገስ እንላልን ከሞት እጅ አመለጡ ከሕይወት ምንጭ ጠጡ በአምላክ ጥላ ስር አርፈው የረኩ ሕዝቦች ናቸው በደስታ በደልደም በሆታ በመፍራት በመንቀጥቀጥ ቤቱም በመገዛት ሰግድልታል ባለ ግርማው የሱስ ግበር እንላልን ሰግድልታል ባለ ግርማው የሱስ ግበር እንላልን
ቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።